Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ግንቦት ሃያ ለሀገራችን መሰረታዊ የሆነ የስርዓት ለውጥ ያመጣች ቀን ናት እና መሰረታዊ ለውጡ ሀገራችን የነጻ ገበያ የካፒታሊስት ኢኮኖሚ መገንባት አለባት የሚል መሰረታዊ የሆነ የስርዓት ለውጥ የተከሰተበት ነው።
መደበለ ፓርቲ ዲሞክራሲ ወይም ብዙሃን ዲሞክራሲ ነው አልተሳካለትም። ከምን ጊዜም በላይ የአንድ ፓርቲ አምባገነናዊ ስርዓት ነው ኢትዮጵያ ውስጥ ያለው። ህግና ፍትህ የጠፋበት። ከዛ ደግሞ ሁለተኛው ብሔረሰቦች እኩልነት ነው ጧትና ማታ።
የቀደሙት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የተከተሉት ደግሞ ዶክተር መረራ ጉዲና ናቸው። 25ኛውን የኢህአዴግ ኢዮቤልዩ በዓል አስመልክተው ከተናገሩት ነው የተቀነጨበው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ግንቦት 18 2008 ዓ ም አስተናጋጆች ሰለሞን ክፍሌና
እኔ አዳነች ፍስሐዬ ነን።
መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ ያክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
የደቡብ ኮሪያ ፕሬዚደንት ፓርክ ጉንሄ ሶስት የአፍሪቃ ሀገሮችን ለመጎብኘት ባላቸው ቅድ መሰረት ትላንት አዲስ አበባ ገብተዋል። ኬንያንና ኡጋንዳንም ይጎበኛሉ። ፕሬዚደንቷ ዛሬ ከኢትዮጵያ መሪዎች ጋር ተገናኝተው ከተነጋገሩ በኋላ ነገ በአፍሪቃ ህብረት ንግግር ያደርጋሉ። አንድ የደቡብ ኮሪያ መሪ በአፍሪካ ህብረት ፊት ቀርቦ ንግግር ሲያደርግ ወይም ስታደርግ ለመጀመሪያ ጊዜ ነው። ኢትዮጵያና ደቡብ ኮሪያ የረጅም ጊዜ ወዳጅነት አላቸው። ኢትዮጵያ እንደ አውሮፓ አቆጣጠር በ1950ዎቹ ዓመታት በአሜሪካ የተመሩ የተባበሩት መንግስታት ድርጅት ኃይሎች አካል በመሆን ከአንድ ሺህ በላይ የሚሆኑ ወታደሮች ልካ ከሰሜን ኮሪያ ጋር በተካሄደው ውጊያ ተሳትፈዋል። በውጊያው ከአንድ መቶ በላይ ኢትዮጵያውያን ወታደሮች ሕይወታቸውን ሰጥተዋል።
ደቡብ ሱዳን ውስጥ ለሴቶች መብት የቆሙ ሴቶች የሽግግሩ ብሔራዊ መንግሥት መሪዎች በሚመሠርቷቸው የተለያዩ መንግሥታዊ ቅርንጫፎች ውስጥ ሴቶችን በበለጠ እንዲካተቱ ጥሪ እያደረጉ ነው። ሴቶቹ ትላንትን ጥሪ ያቀረቡት ጁባ ላይ የሁለት ቀናት ጉባኤ በተጀመረበት ወቅት ነው። የደቡብ ሱዳን ሴቶች ማኅበር ሊቀመንበር ዘይነብ ያሲን ጉባኤው ፕሬዚደንት ሳልቫኪርና ተቀዳሚው ምክትል ፕሬዚደንት ሪያክ ማቻር የፈረሙት የሰላም ስምምነት የሚያቅፏቸውን ነገሮች ሴቶችና ወንዶች የሚያብራሩበት በመሆኑ ጠቃሚ ነው ብለዋል። እኛ እዚህ ያለነው ሴቶች ስለ ሰላሙ ስምምነት በሚገባ እንዲረዱ ለማድረግ ነው ሲሉም ሊቀመንበሯ ጠቁመዋል።
የኮንጎ ዲሞክራሲያዊ ሪፑብሊክ የጸጥታ ኃይሎች ዛሬ በመላ ሀገሪቱ ዙሪያ የተካሄዱ የተቃውሞ ሰልፎችን በትነዋል። ዊሊያም ክሎዝ ከኪንሻሳ ያደረሰን አጭር ዘገባ። በምስራቃዊቷ ጎማ ከተማ ውስጥ ሁለት ሰዎች መገደላቸው ይታመናል ይላል ሰለሞን ክፍሌ ያቀርበዋል።
የተቃውሞ ሰልፈኞች መሰባሰብ የጀመሩት ኪንሻሳ ከሚገኘው ምክር ቤት አቅራቢያ ነው። ሰልፉን ያደራጁት ዋና የሚባሉ የተቃዋሚ ፓርቲዎች ሲሆኑ ተቃውሟቸውም ፕሬዚደንት ጆዜፍ ካቢላ ለሌላ ሦስተኛ ዙር የሥልጣን ዘመን መወዳደር እንዲችሉ ሕገ መንግሥቱን እስኪቀይሩ ምርጫዎችን ለማዘግየት ይሞክራሉ ነው። የመጪው ኅዳር ምርጫዎች ጊዜ ከተራዘመ ካቢላ ሥልጣን ላይ መቆየት ይችላሉ ሲል ሕገ መንግሥታዊው ፍርድ ቤት ባለፈው ወር መወሰኑ አይዘነጋም። የተቃዋሚ ፓርቲው መሪ ኤቫ ባዚባ ለካቢላ ያላቸው መልእክት የሥልጣን ዘመናቸው የሚያበቃው በያዝነው የአውሮፓውያኑ ዓመት መደምደሚያ ወር ላይ መሆኑን እንዲገነዘቡ መሆኑን ይናገራሉ። እስከዚያ ምርጫዎች ካልተደራጁ ካቢላ ሕገ መንግሥቱን እንደ ጣሱ ይቈጠራል ሲሉም አስረድተዋል። ዛሬ ጠዋትም በብዙ ሺዎች የሚቈጠሩ በሰንደቅ ዓላማዎች ያሸበረቁ ሰልፈኞች ኪንሻሳ ውስጥ ትዕይንተ ሕዝብ አካሂደዋል።
ሞንሲየር ጆዜፍ ካቢላ ዶይ ኮምፕሬንድር ከ son mandat a pris fin. Le peuple congolais
President Kabila ህጋዊ የስልጣን ዘመናቸው ማብቃቱን ሊረዱ ይገባል ነው ያለው አንደኛው ወጣት ሰልፈኛ። የኮንጎ ህዝብ ለዲሞክራሲ ተርቧል ተጠምቷል ሲልም አስረድቷል። ሰልፉ ግን ወዲያው ሰልፈኛው ወደ መንግስት መስሪያ ቤቶች አካባቢ ሲያመራ ውጥረት ነገሰበት። ፖሊሶች አስለቃሽ ጋዝ ይተኩሱበት ጀመር። ተቃዋሚዎችም ድንጋይ በመወርወር ምላሹን መስጠት ቀጠሉ። ፖሊስ የሚለው ተቃዋሚዎች ሰልፍ እንዲያደርጉ ከተፈቀደላቸው አካባቢ ወጥተዋል፣ አዘጋጆቹ ከከተማው ባለሥልጣናት ጋር የደረሱትን ስምምነት ጥሰዋል ነው። ለማንኛውም ሰልፉ ካለመው ቦታ መድረስ እንደማይችል ግልጽ ከሆነ በኋላ ተበትኗል።
ዚምባብዌ እስር ቤቷ በተጣበበበትና የምግብ እጥረት በገጠመው በአሁኑ ወቅት 2000 እስረኞችን ለቃለች። ፕሬዚደንት ሮበርት ሙጋቤ በእስረኞቹ ላይ ስለተደረገው ምህረት ያስታወቁት በያዝነው ሳምንት መግቢያ ላይ ነው። ምህረቱ ከ18 ዓመት ዕድሜ በታች የሆኑት ሁሉም ተባዕት እስረኞችንና ካለ ሁለት ዕድሜ ልክ የተበየነባቸው ሴቶች በስተቀር መላ እንስት እስረኞችን ይመለከታል። ግድያ የፈጸሙ፣ በመሳሪያ ኃይል ዝርፊያ ያካሄዱ፣ የክህደት ተግባርና የወሲብ ጥቃት የፈጸሙ ወይም መኪኖችን የሰረቁ ምህረቱ የምህረት ዕድል አያገኙም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያነጋገሯቸው የዓለም መሪዎች የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዚደንትነት መወዳደር እንዳሳሰባቸው ገልጸዋል። ፕሬዚደንት ኦባማ ዛሬ ኢሴሺማ በተባለች የጃፓን ከተማ ላይ ሆነው ለጋዜጠኞች ሲናገሩ ዓለም ለዩናይትድ ስቴትስ ጉዳይ ትኩረት የሚሰጠው አሜሪካ በዓለም አቀፍ ስርዓት ልብ ስላለች ነው ብለዋል። ፕሬዚደንቱ ይህን ያሉት የመጀመሪያው የሰባቱ የበለጸጉ ሀገሮች ጉባኤ ከተካሄደ በኋላ ነው። ትራምፕ በሪፐብሊካውያኑ ተወዳዳሪዎች መካከል የበላይነቱን ቦታ ይዘው መቆየታቸው ይታወቃል። ስለ ሂስፓኒክ ፈላሾችና ስለ ሙስሊሞች አጨቃጫቂ የሆኑ አነጋገሮችን ሲሰነዝሩ መቆየታቸው ይታወቃል። የአሜሪካ ወታደራዊ ኃይሎች ከጃፓንና ከደቡብ ኮሪያ እንዲወጡም ጥሪ አቅርበዋል። እነዚህ ሀገሮች ከሰሜን ኮሪያ የሚሰነዘርባቸውን አደጋ ለመከላከል የኑክሌር መሳሪያ እንዲኖራቸውም ሀሳብ አቅርበዋል።
የሶሪያ አማጽያን ወታደራዊ መሪዎችና ተቃዋሚ ፖለቲከኞች በሩሲያና በኢራን ጣልቃ ገብነት ምክንያት በፕሬዝደንት ባሻር አልአሳድ ላይ በሚያካሄዱት ውጊያ እንደማያሸንፉ አምነው ተቀብለዋል። ግጭቱ በጦርነት የተበጣጠቀችውን ሀገር ከፋፍሏል። ሶሪያን መልሶ አንድ ሊያደርግ የሚያስችል ፖለቲካዊ መፍትሄ ምልክትም አይታይም። የዩናይትድ ስቴትስ ዲፕሎማቶች ድምጻቸውን አጥፍተው አማጽያኑ ከፕሬዝደንት ባሻር አልአሳድ ጋር የሽግግር መንግስት እንዲመሰርቱ ጫና እያደረጉ ነው። አማጽያኑ ግን አልተቀበሉትም።
ፋሉጃ ውስጥ በኢራቅና እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መካከል ከሚካሄደው ውጊያ የሸሹ የከተማይቱ ነዋሪዎች የድንጋጤው ስሜት እንዳለቀቃቸው ተገልጿል። በተኩስና ለወራት ያህል በገጠማቸው የረሃብ ሁኔታም ሲሰቃዩ ቆይተዋል። ከከተማይቱ ለማምለጥ የቻሉትን ሰዎች ሲቀበል የቆየው የኖርዌይ የስደተኞች ካውንስል በከተማይቱ ያለው ሁኔታ አስከፊ መሆኑን ገልጿል። የኢራቅ ወታደራዊ ኃይሎች ከሦስት የተለያዩ አቅጣጫዎች ወደ ከተማይቱ እየገቡ ነው። ከጽንፈኛው ቡድን አማጽያን ከባድ መከላከል እንደገጠማቸው ቀደም ሲል ተገልጿል። ከተማይቱ ለስድስት ወራት ያህል ከበባ ላይ ቆይታለች።
ፈረንሳይ ውስጥ ዛሬ በአስር ሺዎች የሚቆጠሩ መንግስት ያቀረበውን የስራና ሰራተኞች ህግ ለውጥ ሀሳብን በመቃወም በአገር አቀፍ ደረጃ ተሰልፈዋል። አዲሱ የህግ ሀሳብ አሰሪዎች ሰራተኞችን እንደፈለጉ ለመቅጠርና ለማባረር ያመቻቸዋል፣ የሰራተኞች ማህበራት አቅምንም ያዳክማል። ጸረ መንግስት መፈክሮችን የሚያሰሙ በብዙ ሺህ የሚቆጠሩ ሰዎች ዛሬ በፓሪስ መንገዶች ተሰልፈው መንግስት ያቀረበውን ሀሳብ እንዲቀለብስ በአብዛኛው በሰላማዊ መንገድ ጠይቀዋል። 9 ሰዎች በንብረት ማውደም ክስ እንደታሰሩ ምንጮች ገልጸዋል። የተወሰኑ ተቃዋሚዎች ደግሞ በፖሊስ ላይ አነስተኛ ኃይል እንደተጠቀሙ ተገልጿል።
በመጨረሻም ፓኪስታን የአፍጋኒስታንን ግጭት በድርድር ለመፍታት በማድረግ ላይ የነበርኩትን ጥረት አሰናክላለች ስትል ዩናይትድ ስቴትስን ከሳለች። በአሜሪካ ድሮኖች ማለት ሰው አልባ ተዋጊ አውሮፕላኖች የተገደለው የታሊባኑ መሪ ለሰላሙ ሂደት እንቅፋት አልነበረም ትላለች ፓኪስታን። ዩናይትድ ስቴትስ መሪው የተገደለው ለአፍጋኒስታን የሰላም ድርድር እንቅፋት በመሆኑ ነው ማለቷ ይታወቃል። የፓኪስታን የውጭ ፖሊሲ ኃላፊ ሳርታጅ አዚዝ ዛሬ በፓኪስታን በተደረገ ጋዜጣዊ ጉባኤ ላይ ሲናገሩ ከታሊባን ጋር ግንኙነት ነበረን ካሉት የፓኪስታን ባለስልጣኖች በተሰሙት ምልክቶች መሰረት የተገደለው የታሊባን መሪ ሙላ ማንሱር ወደ ድርድር ጠረጴዛ ለመምጣት ዝግጁ ነበር ብለዋል። ለሰዓቱ ያለን ዜና ይኸው ነው። ዜናዎቹን አደመጥን። አሁን የዕለቱ አብይ ርዕስ
የደርግ መንግስት ከስልጣን ተወግዶ ኢህአደግ ስልጣን ላይ የወጣበት 25ኛ የብር ኢዮቤልዩ በዓል በተለያዩ ስነ ስርዓቶች በመከበር ላይ ይገኛል። በዚሁ መነሻ ባለፉት 25 ዓመታት በተለያዩ ዘርፎች ኢትዮጵያ ውስጥ ስኬት ተመዝግቧል ይላሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ። ተቃዋሚዎች ደግሞ የኢህአደግ 25 ዓመት የስልጣን ዘመን በተለይም በፖለቲካው መስክ ያለ ውጤት የባከነ ነው ሲሉ ይናገራሉ። እስክንድር ፍሬው ከአዲስ አበባ ዘገባ ልኳል፣ ቀጥሎ ይቀርባል።
25 ዓመታት በኢህአደግ አመራር ይሄው የብር ኢዮቤልዩ በዓል በተለያዩ ስነ ስርዓቶች እየተከበረ ነው። በከተማዋ የተለያዩ አቅጣጫዎች የሚታዩ መፈክሮች፣ በዚህ ርዕስ ላይ ያተኮሩ የመገናኛ ብዙሃን ዘገባዎችና ሌሎች እንቅስቃሴዎችም ይህንኑ ያጠናክራሉ። በ25ቱ ዓመታት ውስጥ ተገኙ የተባሉ ስኬቶችም እየተዘረዘሩ እየተወደሱ ይገኛሉ። የብር ኢዮቤልዩ በዓሉን አስመልክተው ከሀገር ውስጥ የመገናኛ ብዙሃን ጋር ቃለ ምልልስ ያደረጉት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ግንቦት 20 የሶስት ምዕራፎች ሽግግር ነው ብለዋል። አፋኝ የነበረው አሃዳዊ ስርዓት ተወግዶ የሀገሪቱን ህዝቦች ብዝሃነትና ፍትሃዊ ተጠቃሚነት የሚያረጋግጥ መንግስታዊ ስርዓት ተተክሏል። እንደርሳቸው አባባል ይህ የመጀመሪያው ሽግግር ነው። የተለያዩ አስተሳሰቦችን የሚያስተናግድ የመድብለ ፓርቲ ዲሞክራሲ እውን ሆኗል የሚለው ደግሞ በሁለተኛነት ተጠቅሷል። ሶስተኛው ሽግግር የነጻ ገበያ ኢኮኖሚ መረጋገጡ እንደሆነም ጠቅላይ ሚኒስትሩ ጠቅሰዋል። በእነዚህ ወሳኝ ሽግግሮችም ባለፉት 25 ዓመታት መሰረታዊ ለውጥ ለማምጣት የሚያስችል መደላድል የፈጠረ ስኬት መመዝገቡን ገልጸዋል።
ግንቦት 20 ለሀገራችን መሰረታዊ የሆነ የስርዓት ለውጥ ያመጣች ቀን ናት እና መሰረታዊ ለውጡ ሀገራችን የነጻ ገበያ የካፒታሊስት ኢኮኖሚ መገንባት አለባት የሚል መሰረታዊ የሆነ የስርዓት ለውጥ የተከሰተበት ነው። ሁለተኛው የበርካታ ብዝሃነት የተሞላበት ሀገር እንደመሆኑ መጠን የተለያዩ ፍላጎቶች፣ የተለያዩ ምኞቶች እና ህዝቡ በአጠቃላይ የሚፈልጋቸው ነገሮች በርካታ ስለሆኑ ይሄንን አስተሳሰብ፣ ፍላጎት፣ ፍልስፍና፣ የተለያዩ እምነቶች ሊያስተናግድ የሚችል መሰረታዊ የስርዓት ሁኔታ መትከል ያስፈልጋል በሚል የመድበለ ፓርቲ ዲሞክራሲያዊ ስርዓት በሀገራችን መገንባት አለበት ተብሎ የተወሰነው ነው። በሶስተኛ ደረጃ በእነዚህ ማዕቀፍ ውስጥ መላው የሀገራችን ህዝቦች ከዚህ በፊት የነበረውን የአድሎ፣ የግፍ፣ የጭቆና ነገር አብቅቶ ፖለቲካዊ መብቱን የማግኘት ብቻ ሳይሆን እኩል እድል ተሰጥቶት ፍትሐዊ ተጠቃሚ የሚሆንበትን የስርዓት ለውጥ የማምጣት ጉዳይ ነው።
በተቃዋሚዎቹ ዘንድ ግን 25ቱ የኢህአዴግ ዓመታት እንደ ስኬት አይጠቀሱም። የመድረክ ምክትል ሊቀመንበርና የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና ኢህአዴግ በሁሉም መመዘኛዎች ወድቋል ይላሉ።
ኢህአዴግ መሰረታዊ በሆነ መንገድ ለኢትዮጵያ ህዝብ በይፋ በአደባባይ ቃል የገባቸው ነገሮች ሶስቱ ናቸው መሰረታዊ የምንላቸው። ኢህአዴግ አብዮት የሚባለው ምንሱን ነው። መደበለ ፓርቲ ዲሞክራሲ ወይም ብዙሃን ዲሞክራሲ ነው። አልተሳካለትም። ከምን ጊዜም በላይ የአንድ ፓርቲ አምባገነናዊ ስርዓት ነው ኢትዮጵያ ውስጥ ያለው፣ ህግና ፍትህ የጠፋበት። ከዛ ደግሞ ሁለተኛው ብሔረሰቦች እኩልነት ነው ጠዋትና ማታ። ይህም መሰረታዊ በሆነ መንገድ የኢትዮጵያ ብሔረሰቦች መሀል ያላቸው ግንኙነቶች ሻክሮ በማየውም መንገድ ተገፍቶ ለበለጠ ቅራኔ፣ ምናልባትም ለበለጠ አደጋ እኛን ሊዳርግ በሚችል ደረጃ፣ ልጅ ልጆቻችንን ሊዳርግ በሚችልበት ደረጃ ነው እየተገፋ ያለው። ስለዚህ ሀቀኛ ፌዴራሊዝም የሚባለው ነገር ተረት ሆኖ ነው የቀረው። ሶስተኛ የብልጽግና ጥያቄ ነው። ኢህአዴግ ጠዋትና ማታ 11% 15%፣ አሁን ኢህአዴግ ወዳጆችን መስማት ሰልችቷቸው ወደ 4.5 ነው ወደዚህ ዝቅ አድርጎታል። ስለዚህ እነዚህ ባዶ መፈክሮች ለኢትዮጵያ ህዝብ ህይወት ወደ መለወጥ አልሄዱም፣ አልተሸጋገሩም። በአዲስ አበባ ከተማም ሆነ ወጥታችሁ ከዞራችሁ ኢትዮጵያ የምትባለው ነገር በደንብ ካያችኋት በተለያየ ዓለም ውስጥ እኮ እንደምንኖር ነው። ኢህአዴግ ዓለም ሌላ ነው፣ የኢትዮጵያ ህዝቦች የሚኖሩበት ዓለም ሌላ ነው።
የተለያዩ የተቃውሞ እንቅስቃሴዎችን የመሩት የአገሪቱን ወቅታዊ ሁኔታ በተመለከተም መጽሐፍ ያሳተሙት አቶ ልደቱ አያሌው ሌላው አስተያየት ሰጪ ናቸው። 25 ዓመታት የኢሃደግ የስልጣን ጊዜ ነጭም ጥቁርም ነው ይላሉ።
ግንቦት 20 17 ዓመት በስልጣን ላይ የነበረው ወታደራዊው አምባገነን መንግስት ከስልጣን የተወገደበት ዕለት ነው። ያ መንግስት ደግሞ በእኔ እምነት ጥሩ መንግስት ስላልሆነ ያ በጎ ውጤት ነው ማለት ይችላል። በዛ ምክንያት ደግሞ ለ30 ዓመት ያህል አገራችን ውስጥ የነበረው ጦርነት ቆሞ አንጻራዊ ሰላም የተገኘበት ነው። ስለዚህ ይሄ አንዱ በጎ ጎኑ ነው። አሁንም በበጎ ጎንነት እንግዲህ ከዛ በኋላ ይሄ አዲሱ መንግስት ሲመጣ ቢያንስ ዓለም አቀፍ እውቅና ያላቸው የሰብአዊ መብት የዲሞክራሲ መብቶች ህገ መንግስታዊ እውቅና ያገኙበት ሁኔታ ነው በአገሪቱ ለመጀመሪያ ጊዜ ማለት ነው። ይሄም እንደ በጎ ነገር ሊቆጠር የሚችል ነው። እንግዲህ በ25 ዓመቱ ደግሞ ድምር ውጤቱን ስናየው በኢኮኖሚ ረገድ በተለይም ደግሞ በመሰረተ ልማት ግንባታ፣ በትምህርት መስፋፋት፣ በጤና መስፋፋት ደግሞ አገሪቱ በታሪኳ አይታ የማታውቅ አይነት እድገት አሳይታለች። ይሄ በጎ ጎኑ ነው ማለት ይቻላል። ግን አሉታዊውን ጎን ደግሞ ካየነው በአንድ በኩል እንግዲህ ኢትዮጵያ አንድ የነበረች ሀገር ሁለት ተከፍላ ኤርትራና ኢትዮጵያ የሆነችበት፣ ኢትዮጵያ ለዘመናት ይዛው የኖረችውን የባህር በር ያጣችበት እለት ነው ግንቦት 20። ከዛ በኋላ ባሉትም ሂደቶች ቅድም ያልኳቸው የዲሞክራሲና የሰብአዊ መብቶች ከወረቀት አልፈው በተግባር መተርጎም ያልቻሉበት፣ በአጠቃላይም ስናየው ደግሞ ከፖለቲካ አንጻር በተለይ አንድ ሁልጊዜ ስለ አንድነት እየሰበከ በስልጣን ላይ ለመኖር ይፈልግ የነበረ ወታደራዊ መንግስት ወድቆ ሌላ ስለ ልዩነት እያወራ ዘላለማዊ ስልጣን ላይ መቆየት የሚፈልግ አምባገነናዊ መንግስት እንደገና የመጣበት ነው የሆነው።
እናም ተቃዋሚዎች በተለይም በፖለቲካው ረገድ የሚታይ ለውጥ አለመምጣቱን መናገራቸውን ቀጥለዋል። ሰሞኑን ከተጨማሪ አስተያየቶች ጋር መለሳለሁ። ከኢሃድግና ከመንግስት ወገን ተጨማሪ ቃለ ምልልስ ለማግኘት ያደረግኩት ጥረት ለዛሬ አልተሳካም። እንደተሳካ በዚህ ርዕስ ላይ የሚሉትን በሌላ ዘገባ ለማቅረብ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ወደ መጽሔት የትንታኔው ክፍለ ጊዜ እናልፋለን። ቀዳሚው ወደ ዩጋንዳ ይወስደናል። የዩጋንዳ ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ.ም በዋና ከተማዋ ካምፓላ ውስጥ የዓለም እግር ኳስ ዋንጫ ፍጻሜን ለመመልከት የተሰበሰቡ 76 ሰዎችን ከገደሉት የሽብርተኛ ጥቃቶች ጋር በተያያዘ የተከሰሱ 7 ሰዎች ላይ የጥፋተኝነት ብይን ሰጥቷል። መሐመድ ዩሱፍ ከናይሮቢ ያስተላለፈው ዘገባ አለ፣ ቀጥሎ ይቀርባል።
ካምፓላ ውስጥ ከደረሱት የአሸባሪ ጥቃቶች በተያያዘ እስር ላይ የነበሩት 13ቱ ሰዎች ዛሬ በዋለ ፍርድ ችሎት የቀረቡት በከፍተኛ ጥበቃ ታጅበው ነው። አንድ ባንድ እየቀረቡ ዳኛው የተከሰሱበትን ወንጀልና የተደረሰበትን ድምዳሜ አስታውቀዋቸዋል። 6ቱ ተከሳሾች ከወንጀሉ ነጻ ተብለዋል። የጥቃቶቹ ቀንደኛ አቀነባባሪ ነው የተባለውን ተከሳሽ ጨምሮ 7ቱ ጥፋተኛ ተብለው ተፈርዶባቸዋል። ለ6 ሰዓት የዘለቀው ችሎት ዋና ዳኛ አልፎንሶ ኦዊኒ ዶሎ
ዩጋንዳ በሶማሊያ በአሚሶም ውስጥ ባላት ሚና ምክንያት ለመቅጣት ተብሎ ሶማሊያ ውስጥ የተጠነሰሰውን አረመኔያዊ እቅድ ዳር ያደረሰው ተከሳሽ ኢሳ ልዩማ መሆኑን አቃቤ ሕግ በማያጠራጥር መልኩ በማረጋገጡ ረክቻለሁ። ስለሆነም 3ኛ ተከሳሽ ኢሳ ልዩማ የሽብርተኛ ጥቃት በመፈጸም ጥፋተኛ ነው።
ከካምፓላው ጥቃት በተያያዘ ዩጋንዳ፣ ኬንያና ታንዛኒያ ውስጥ በአጠቃላዩ 60 ሰዎች ታስረው የነበረ ሲሆን ከመካከላቸው 13ቱ ብቻ ናቸው ክስ ተመስርቶባቸው ፍርድ ቤት የቀረቡት። 3 የሽብርተኝነት፣ 76 ሰው የመግደል፣ 10 ለመግደል የመሞከርና 1 በወንጀል የመርዳት ክሶች ናቸው የተመሰረቱባቸው። የእግር ኳስ አፍቃሪዎች እሁድ ቀን የዋለውን የዓለም ዋንጫ ግጥሚያ ለመመልከት በታደሙባቸው በስፖርት ሜዳውና በኢትዮጵያ ምግብ ቤት የደረሱት የቦምብ ፍንዳታዎች ዓለምን እንዳስደነገጡ የሚታወስ ነው። ጥቃቱ እንዴት እንደተቀነባበረና እንደተፈጸመ አቃቤ ሕግ ያቀረበውን መግለጫ ዳኛው አንብበውታል።
attack Uganda was made in Somalia and that the explosives used in the Kampala attacks originated from Somalia.
ዩጋንዳ ላይ ጥቃትና ድርስ የሚለው ሴራ ሶማሊያ ውስጥ ተጠነሰሰ። ለጥቃቱ የሚውሉት ፈንጆች ከሶማሊያ በኬንያ በኩል ወደ ዩጋንዳ ገቡ። ተከሳሽ ፈንጆቹን ተቀብሎ የተወሰኑትን ወደ ኪዶንዶ ኳስሜዳ ወሰደና በእጅ ስልኩ አማካይነት በርቀት መቆጣጠሪያ አፈነዳቸው።
በፍርድ ሂደቱ ተከሳሾቹ የማሰቃየት ተግባር ተፈጽሞብናል ብለው አቤት ቢሉም ፍርድ ቤቱ በመርመራ የሰጡት ቃል አብዛኛው ተቀባይነት አለው ሲል ነው የበየነው። በሽብርተኝነት ወንጀል በጥፋተኝነት ከተበየነባቸው ተከሳሾች መካከል አንዳንዶቹ የሞት ቅጣት ሊፈረድባቸው እንደሚችል ታውቋል።
የዲሞክራቷን ተፎካካሪ ሴናተር ሂለሪ ክሊንተንን ፕሬዝደንታዊ ምርጫ ዘመቻ እንደ አንዳች ክፉ ጥላ እየተከተለ ሲያጠላበት የከረመው የኢሜይል አጠቃቀማቸውን የተመለከተ አሰራር ዳግም የዜና ርዕስ እየሆነ ነው። አዲስ ይፋ የሆነው መንግስታዊ ዘገባ የቀድሞዋ የውጭ ጉዳይ ሚኒስትር ለስራ ጉዳይ የሚላላኳቸውን የኢሜይል መልእክቶች በግል የመረጃ ማከማቻና ማስተላለፊያ ዘዴ በመጠቀም የመስሪያ ቤታቸውን ደንብ ተላልፈዋል ብሏል። ጠቅላይ መርማሪው በዛሬው ለቲፋ ያደርጋዋል ተብሎ የሚጠበቀው ሪፖርት አክሎም የሚስ ክሊንተን የኢሜል አጠቃቀም ለአደጋ የተጋለጠ እንደነበርም ያትታል። ይሁንና መርማሪዎቹ እንዳመለከቱት ይህ ክሊንተን የተከተሉት ለአደጋ የተጋለጠ ጠቅላላ አሰራር ከርሳቸው የሐላፊነት ጊዜ የቀደመ ነው። ላቲካ ሆክ ከዋሽንግተን ዲሲ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
ክሊንተን የስልጣን ዘመናቸው አብቅቶ የውጭ ጉዳይ ሚኒስቴርን በለቀቁበት ወቅት ከመንግስት ስራቸው ጋር የተያዙ ኢሜሎች በሙሉ ማስረከብ ነበረባቸው ይላል አዲሱ ሪፖርት። ይሁንና የውጭ ጉዳይ ሚኒስትር ቃል አቀባይ እነኚህን ፖሊሲዎች በመተላለፍ ክሊንተን ብቸኛዋ የውጭ ጉዳይ ሚኒስትር አይደሉም ይላሉ ማርክ ቶነር።
We could have done a better job at preserving emails and records of secretaries of state and their senior staff.
እውነቱ ከሆነ ከዚህ ቀደም በመጡት የአስተዳደር ዘመኖች ያገለገሉትን በርካታ የውጭ ጉዳይ ሚኒስትሮችንና የሌሎች መስሪያ ቤቶችን ከፍተኛ ባለሥልጣናት ኢሜሎችና ሌሎች ሬኮርዶች በሙሉ በወጉ ጠብቆ በማስቀመጥ ረገድ የተሻለ ሥራ ልንሰራ ይገባ ነበር። በመሆኑም ከውጭ ጉዳይ ሚኒስትር ክሊንተን ብዙ ቀደም ብሎ ያ መሆን እንደነበረበት እንገነዘባለን።
ክሊንተን ለመጀመሪያ ጊዜ የኢሜሎቹ ጉዳይ እንደተነሳባቸው በሰጡት መልስ አንዳችም የተላለፉት ህግ እንደሌለ ተናግረው ነበር። ዘግይተው ግን አሁን የሚያውቁትን ያኔ ልብ ብለው ቢሆን ኖሮ የተለየ መንገድ በተከተሉ እንደነበር አስረዱ።
Even though it was allowed, I should have used two accounts, one for personal, one for work-related emails.
ምንም እንኳን የተፈቀደ ቢሆንም ሁለት ራሳቸውን የቻሉ የኢሜል አድራሻዎች መጠቀም ነበረብኝ። አንዱ የግል፣ ሌላው ከስራ ከሐላፊነቴ ጋር ለተዛመዱ አገልግሎቶች የሚውል። ያን ያለማድረጌ ስህተት ነው። ይቅርታ ጠይቃለሁ። ሐላፊነት የምወስድበትም ነው።
ክሊንተን በስራ ጉዳይ የተለዋወጧቸውን ቁጥራቸው 50 ሺህ የሚጠጋ የኢሜል መልእክቶች የግል የኢሜል ማከማቻ ለውጭ ጉዳይ ሚኒስትር መስሪያ ቤት ካስረከቡ በኋላ ለጊዜውም ቢሆን የኢሜሉ ጉዳይ ተወት ተደርጎ ነበር። ይሁንና ልክ እንዲህ እንዳሁኑ በርዕሰ ጉዳዩ ዙሪያ የተጠናቀረ አዲስ ሪፖርት ብቅ ባለ ቁጥር መነሳቱ ታዲያ አልቀረም። ተቀናቃኛቸው የሪፐብሊካኑ ፕሬዝዳንታዊ እጩ ተፎካካሪ ለዘመቻቸው እንዲያመች አድርገው የሪፖርቱን ዜና መጠቀም ይዘዋል።
Crooked Hillary. She's as crooked as they come.
የተጣመመ መንገድ መከተል የሚወዱት ሂለሪ ይሄው እንደምሰማው ናቸው። ዛሬ ጥቂት በጎ ያልሆኑ ዜናዎች ገጥሟቸዋል። ከማን ወይም ከየት እንደሆነ ታውቃላችሁ አይደል? አንዳንድ በጎ ያልሆኑ ዜናዎች መጥተዋል። የዋና ተቆጣጣሪ ሪፖርት በጎ ዜና አልያዘላቸውም።
ዶናልድ ትራምፕ ናቸው። በተወካዮቹ ምክር ቤት የዲሞክራት ፓርቲው መሪ ናንሲ ፔሎሲም ከእርሳቸው በፊት የነበሩ ሌሎች የውጭ ጉዳይ ሚኒስትሮች ያደረጉትን ነው የፈጸሙት ሲሉ ክሊንተንን ይከላከላሉ።
The report itself references long-standing systemic weaknesses that go well beyond
ከማናቸውም የውጭ ጉዳይ ሚኒስትሮች የስልጣን ዘመን የቀደመና ረጅም ጊዜ ዘለቀ አስተማማኝ ጥበቃ የጎደለው አለያም ላደጋ የተገለጠ አሰራር መኖሩን ሪፖርቱ ራሱ ጠቁሟል።
ሪፖርቱ በተጨማሪም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እንደ አውሮፓውያን ዘመን አቆጣጠር ከ1997 ዓ.ም አንስቶ የነበረውን የሪኮርዶችና መረጃዎች አያያዝ የሚመለከቱ ህጎች፣ ፖሊሲዎችና አሰራሮችም መርምሯል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን።
እስከ ምሽቱ 4 ሰዓት ከእናንተው ጋር እንቆያለን። አሁን ከእናንተ የደረሱን አስተያየቶች ይሰማሉ።
ጤና ይስጥልን ቮይስ ኦፍ አሜሪካዎች፣ ሮም ማታ ባቀረባችሁ ዝግጅት ላይ አንድ አስተያየት ሰጪ የደርግ ወታደርንና የኢህአዴግ ወታደርን ለማወዳደር ሞክሯል። እውነት ነው፣ የደርግም ወታደር ገዳይ ነው፣ የኢህአዴግም ወታደር ገዳይ ነው። የደርጉን ከኢህአዴጉ የሚለየው ግን አሁን የኢህአዴጉ ወታደር የአንድ ብሔር በላይና ጀኔራል የሆኑበት ነው። የደርግ ገዳይ ቢሆንም ከኦሮሞም ከደቡብም ከአማራም ከትግሬም ሁሉም ብሔራዊ ስብጥር ስላለ ቢቀል ራሱ አያመንም። የትግራይም አይደለም የህወሓት የበላይነት ያለበት ጦሩ ሲገል ህዝቡ በጣም ያሟል። የሆነ ወቅት ላይ ቢቢሲ ጠቅላይ ሚኒስትር መለስን ኢንተርቪው ሲያደርግ መከላከያ ውስጥ የህወሓት የበላይነት መኖሩን መለስ በህይወቱ በተናገራቸው ነገሮች ሁሉ እውነት የተናገረበት ቀን ነው። እሱን አምኖ ነበር። ስለዚህ የደርግና የኢህአዴግ ጦር አይወዳደርም። የደርግ ገዳይ እንኳን ቢሆን ሁሉም ኢትዮጵያዊ የነበረበት ነው። አሽሮ ይባላለሁ፣ ከደቡብ አፍሪካ ነኝ። ቴንኪዩ።
ጤና ይስጥልኝ ቮይስ ኦፍ አሜሪካ የአማርኛ ፕሮግራማችሁ ማለት ሜይ 25። አንድ ግለሰብ ስለ ወልቃይት ጉዳይ አንስቶ ያልሆነ ነገር ይናገር ነበር። የወልቃይት ህዝብ ጥያቄ የመብትና የህልውና ጥያቄ ነው። የጠየቁት ጥያቄ የህገ መንግስታዊ የሆነ ጥያቄ ስለሆነ በዛ መልክ ይፈታልን ነው እንጂ የጎንደር ወይም ደግሞ የሌላ ጥያቄ አይደለም። ይህንን ችግር ያመጣው የትግራይ መራሹ መንግስት እስከሆነ ድረስ ይህንን ነገር መፍታት አለበት። ስለዚህ ከዚህ አንጻር ሊመለከተው ይሻላል። የምደውለው ከዚሁ ከአሜሪካ ነኝ። ከበደባል
አድማጮች፣ ይህ ፕሮግራም ከአማርኛው ክፍል የሚተላለፈው ዝግጅት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ መሬት በመንግሥት ይዞታ ነው ያለው። መሬት ከተከፋፈለም ሁለት አስርት ተቆጥረዋል። የመሬት ይዞታ ከአንዲት አገር ምጣኔ በተለይ ከወጣት ትውልዷ የወደፊትና የአሁኑ ኑሮና እድገት ጋር እንዴት ይቆራኛል? በቅርቡ በዋሽንግተን ዲሲ የተካሄደው ጉባኤ የታሪክ የምጣኔ ሀብትና የሕግ ትንተና የተሰጠበት ነበር። ጽዮን ግርማ ተከታትላለች። ቀጣዩን ይዛ ተመልሳለች።
መሬት ላራሹ የሚለውን ጥያቄ የኢትዮጵያ ተማሪዎች የዛሬ 50 ዓመት ገደማ ነበር ያነሱት። የዛሬ 40 ዓመት ስር ነቀል በሚባል ሁኔታ ያለው ስርዓት ተቀየረ። ነገር ግን የኢትዮጵያ ገበሬ ህይወት ተቀየረ የሚለው ጥያቄ አሁንም ቢሆን አንገብጋቢ ጥያቄ ነው። እነዚህ አዋጆች በወጡበት ወቅት የኢትዮጵያ ህዝብ ወደ 32 ሚሊዮን ነበር። ከ40 ዓመት በኋላ አሁን 100 ሚሊዮን ገብተናል። የገበሬው ማሳ በጣም ያነሰ የመጣ ነው። አብዛኛው ገበሬ ከአንድ ሄክታር በታች የሚያርስ እና በዚህ ሁኔታ የት ነው የምንደርሰው? የወደፊቱ ጣፈንታው ምንድን ነው ብለን መጠየቅ ይኖርብናል።
ዶክተር ከበረ አሰፋ ናቸው። የውይይቱ ርዕስ የተመረጠበት ምክንያት ነበር ያስረዱት። የኢትዮጵያ ገበሬ 85% በሚተዳደርበት የእርሻ ክፍል ገበሬው ራሱን መቀለብ እንኳን ያልቻለበት ጊዜ ላይ መደረሱን አስታውሰው ለዚህ አንድ መፍትሄ ያስፈልገዋል ብለዋል። የዚህ ችግር ምን ላይ ነው በሚለው ጉዳይ ተደጋጋሚ ውይይት እንደሚያስፈልግም ተናግረዋል። ዶክተር ከበረ ለውይይት የተጋበዙትን እንግዶች በማስተዋወቅ ውይይቱን አስጀምረዋል።
ፕሮፌሰር ብርሃኑ አበጋዝ ፕሪንስተን እና ዩኒቨርሲቲ ኦፍ ፔንሲልቬኒያ ተማሩ። ከዚያም ለረጅም ዓመት በኮሌጅ ኦፍ ዊሊያም ኤንድ ሜሪ ኢኮኖሚክስ እና ፖፑሌሽን ፖሊሲ ፕሮፌሰር ናቸው።
ውይይቱን የከፈቱት የመጀመሪያው ተናጋሪ ፕሮፌሰር ብርሃኑ አበጋዝ በ1967 ዓ.ም የወጣው የመሬት አዋጅ እና ከዛ በኋላ በሚቀጥሉት 2 ዓመታት የወጡት ማስተካከያዎች ምን ነገሮችን ሊያርሙና ሊያስተካክሉ ነበር ብለዋል። በኢትዮጵያ ውስጥ ከአብዮቱ በፊት በነበሩ ሁኔታዎችስ ትልቅ የሚባል ግድፈት ምንድን ነው የሚሉ ጥያቄዎችን መነሻ አድርገው ገለጻቸውን በክቡር ዶክተር ከበደ ሚካኤል ግጥም ጀምረዋል።
መሬት የሁሉም ናት፣ ባለቤት የላትም፣ ጉልበተኛ ሁሉ ያስከብራል የትም። የኢትዮጵያ ስርዓት ማለት የመሬት ስርዓት ይሄ ነው። ከአብዮቱ በፊት ያለውን ለመገምገም 5 አይነት ኢትዮጵያዎች ነበሩ። የመጀመሪያው የርስት ስርዓት ነው እና ይሄ የኢትዮጵያ የርስት ስርዓት የገባር ስርዓት ነው። የታክስ ስርዓት አይደለም፣ የፊውዳል ስርዓት አይደለም። መሬት ባለቤትነቱ ገበሬ የሆነው የገዢው ክፍል በመሬቱ ምርት ላይ ነው ሽሚያው። ሁለተኛው መሀል ሀገር ስትመጡ ወሎና ሸዋ የተለየ ስርዓት አላቸው ከሌሎች ሰሜኖች። ርስትም አለ ጭሰኛም አለ። ስለዚህ ብዙ ጊዜ ገባር ስንል ጭሰኛ በሚለውን ነው የምንጠቀመው፣ ትክክል አይደለም። የጭሰኛ ሲስተም ወሎና ሸዋ ነው ትራዲሽናሊ የነበረው። ይሄ የሚያሳየው ምኒልክ ወደ ደቡብ ግዛቱን ሲያስፋፉ አዲስ አይነት ስርዓት ለኦሮሞ፣ ለሶማሌው፣ ለጉራጌው ብለው የፈጠሩት ስርዓት አይደለም። ሸዋና ወሎ የነበረው ስርዓት ነው የተስፋፋው። ሶስተኛው የደቡብ ሳዘርን ሃይላንድስ የተለያዩ የኢትዮጵያ ህዝቦች ያሉበት ሀገር ሲሆነ ሃይላንድ ነው። እሱ ደግሞ ርስትንም ጭሰኝነትንም ፍሪሆልድ ቴኒዮር ሰሜን የሌለ ሸዋም ውስጥ ሞረሌስ የሌለ ይሄ በምዕራብ ሀገር የምናየው ሶስቱን ያደባለቀ ሚክስ የሆነ የላንድ ዩዝ ስርዓት ነው። ከዛ አራተኛው የሃይላንድ እና ሎላንድ እንደምንለው ፓስቶራል ኤሪያስ ውስጥ ያለው የመሬት ስርዓት ሂስቶሪካሊ ኮመናል ነው፣ በግሩፕ ነው። ሽማግሌዎች ተቀምጠው የግጦሽ መሬት የውሃ የሚያከፋፍልበት ስርዓት ነው። እዛ ሰሜኑ ወደዛ ሲስፋፋ እነዚህ በጣም ፈርታይል የሆኑ ከወንዞች አጠገብ የሆኑትን እንዳለ በብዛት የመሳፍንትና የመኳንንት አባላት ከዛ ህዝብ መሬት ወስደዋል። የቀረውን ግን በትራዲሽናል ሲስተም ሊተዳደር አድርገዋል። እሱ ነው እና መጨረሻኛው የከተማው ስርዓት ነው። ከድሮ ከጎንደር ጀምሮ የከተማ መሬት በቤተሰብ ሳይሆን እንደ ርስት በግለሰብነት የሚሰጥበት ትራዲሽን ነው ያለን።
ፕሮፌሰር ብርሃኑ የነበረውን የመሬት ስርዓት በሰፊው ካብራሩ በኋላ በወቅቱ የግል ንብረት ጥበቃ ስላልነበር ሰፊውን እድል የሰጠው ለጉልበተኛው እንደነበር አስታውሰዋል። በዚህም ለማምረትም ሆነ ምርታማ ለመሆን ለገበሬው እድል አልሰጠውም ብለዋል። ከዛ በኋላ የወጣው የመሬት አዋጅም ይህን ግንዛቤ ውስጥ ከቶ ትክክለኛ መፍትሄ አምጥቷል ወይ የሚል ጥያቄን አንስተው በእርሳቸው እምነት መሬት የመንግስትም ነው የግልም ነው ያላለ የተምታታ መልስ የሰጠ ጥያቄውን በግማሽ ብቻ የመለሰ ነበር ይላሉ።
ጠኛ ምናምን የሚባለው ሰው ከተወገደ በኋላ የሰሜኑም የደቡቡም ገበሬ አሁን ታታሪ ሆኖ አገሪቱን አበለጸጋት ወይ የግብርናው ስርዓት ምርታማ ሆነ ወይ ሲባል አልሆነም። እርግጥ የሚገብረው ሲቀነስለት የተሻለ ኑሮ መኖር ጀመረ። ግን ይሄ ሰስቴይን የሆነ የአግሪካልቸራል እድገት አላሳየም። ይሄ የመሬት አዋጅ መንግስት ገበሬውን እንዲጠልፍ ፖለቲካም እንዲጠልፍ አመቻቸለት። ስለዚህ ዘ ስቴት ሃይፐር ሴንትራላይዝድ ሆነ። የመካከል ያለውን በሙሉ በዝባዥ ምናምን ያንኛ ምስለኔውን ጭቃሽሙንም በሙሉ አወገዝ ነው እንዳለ ደርግ ጠራርጎ በራሱ ካድሮችና በህዝብ መካከል ምንም አይነት ፕሮቴክሽን በሌለበት ሁኔታ ስቴቱ ገበሬውን አነቀው። ወያኔም ያንን ነው ተረክቦ ኢንተንሲፋይ ያደረገው። ስለዚህ ይሄ የመሬት ይዞታ ያንን ፋሲሊቴት አደረገ። ያንን ሊያቆመው ይችላል አልከራከርም፣ ግን በተወሰነ እንትን ሊገታው ይችል ነበር። ባለቤትነት ቢሰጠው ኖሮ የመንግስት ጭሰኛ ስለሆነ መንግስት የፈለገውን ነገር ማድረግ ይችላል ማለት ነው በህግ።
ለኢትዮጵያ ገበሬ መሬቱ ቢሰጠው ሸጦ ይጠጣበታል የሚለው የተሳሳተና ለፖለቲካ ትርፍ ማግኛ የሚደረግ ንግግር መሆኑን የጠቆሙት ፕሮፌሰር ብርሃኑ የኢትዮጵያ ገበሬ መሬቱ ህይወቱ ነው ብለዋል። የመሬት ባለቤትነት መብት ለኢትዮጵያ ገበሬ መስጠት ቁልፍ መፍትሄ ነው ብለዋል።
መሬት ለኢትዮጵያ ገበሬ ባለቤትነት ይሰጣው። የከተማው መሬት በጣም ያሳዝነው ነው፣ የከተማ መሬት ነው። አብዛኛው የከተማ መሬት እኮ ሰው ለፍቶ ሰርቶ ለጡረታ ለኢንቨስትመንት ያደርገው ነው እንጂ ሰም መሳፍንት ከዛ ከሀረር ስንት ጋሻ መሬት የሰበሰቡትን ሀብት ይዘው ካስር የሰሩ ጥቂቶች ናት። ነቢ አንድ ካስር ይሆናል። እነሱን ይጎዳል መስሎን ተራውን ህዝብ ነው ይጎዳል። ስለዚህ የከተማ መሬት ባለቤትነት ለህዝቡ ይሰጠው፣ መሬቱና ቤቱ ይመለስለት። ቤቱን መመለስ መሬቱን መመለስ ለኢንዲቪጁዋሎቹ ካልተቻለ ኮምፐንሴሽን ይሰጣቸው። አንዱ እኔ የምለው እሱ ነው። ነገር ግን ይሄ ዲዛይን ሲሆን ለሴቶችም ለወንዶችም እኩል እንዲካፈሉ እኩል ራይት እንዲኖራቸው። ሸጦ ከተማ ይገባል የሚለውን ካለ ለአምስት ዓመት የመሸጥ የመለወጥ ታግዶ ቢሸጡም ደግሞ እንዴት ኦፍ ፋርም እና ትናንሽ ቢዝነሶች እንዴት ኢንቨስት እንደሚያደርጉ ምክር ተሰጥቷቸው። አሁን ከአዲስ አበባ ብዙ ኮምፐንሴሽን ሩል የተሰጣቸው ሰዎች ባልሆነ እንትን ነው ገንዘቡን ያጠፉት እና እንደገና ዘበኛ እና ለማይሆኑ እና ኮምፐንሴሽን እንኳ አድኩዌት ቢሆን በደንብ ድጋፍ መስጠት አለብን፣ ትራንዚሽን እንዲያደርጉ ወደ ሌላ አይነት ኦኪፔሽን። ይሄ መቀበሪያ መሬት ያልቻ የቀረው ገበሬ የመሬት ባለቤትነትን ብንሰጠው ከድህነት አይወጣም። ስለዚህ ስትራቴጂው መሆን ያለበት በኢንዱስትሪ አብዮት በኢትዮጵያ ለማምጣት ነው። ግን እንደሚንታይም ደግሞ ፕሮዳክቲቭ የሆነ አግሪካልቸር እንዲኖር የመሸጥ የመለወጥ ሙሉ ባለቤትነት መብት ለገበሬው የሰጠው ነው ምለው። ለዚህ ለኢንዱስትሪ አብዮትም ደግሞ ዋናው ቁልፉ ትላልቅ ከተሞቻችን ናቸው።
ፕሮፌሰር እስቄል ጋቢሳ በአዲስ አበባ ዩኒቨርሲቲ አንደርግራጁዌት ትምህርታቸውን ከዚያም ድህረ ምረቃ ትምህርታቸውን በሚሽገን ስቴት ዩኒቨርሲቲ ተምረው ዛሬ በሚሽገን ውስጥ በኬትሊን ዩኒቨርሲቲ ሂስትሪ ፕሮፌሰርነት እያገለገሉ ያሉ ናቸው።
ዶክተር ከበረ ሁለተኛውን ተናጋሪ ነበር ያስተዋወቁት። ሁለተኛው ተናጋሪ ፕሮፌሰር ህዝቅኤል ገቢሳ የመሬት ጉዳይ በኢትዮጵያ የፖለቲካ ታሪክ ውስጥ ወሳኝ ሚና የተጫወተ ጉዳይ ነው ብለው እንደሚያምኑ ገልጸዋል።
ወሳኝነቱን በተለያየ ፈርጅ ማየት ይቻላል። ይሄ የትናንት ነገር ሳይሆን እስከ ዛሬ ድረስ የመሬት ይዞታ ጥቅም፣ የመሬት ስሪት፣ ይህንን የመሳሰሉ ነገሮች አሁንም ድረስ ኢትዮጵያ ውስጥ ያሉት ተቃርኖዎች መሰረት ነው የሆነው። ይሄ ደግሞ በአንድ በኩል አንድ ፈርጅ የምለው የጥናት ነው። እኔ ከአንደርግራጁዌት ጀምሬ ትምህርት ቤት በነበርኩበት ጊዜ ጀምሮ እስካሁን ድረስ የማየው የመሬት ነገር በጥናት ደረጃ በተመራማሪዎች ዘንድ በጣም ከፍተኛ አቴንሽን የሳበ ነው። የመሬት አዋጅ በኋላ ደግሞ የመሬት አዋጁ አስቀድሞ ለምን አዋጁ እንዳስፈለገ፣ ቀጥሎ ደግሞ አዋጁ ምን ተጽዕኖ በህዝብ ኑሮና በአገር ኢኮኖሚ ላይ እንዳስከተለ ብዙ አሉ። አሁን በደረስንበት ደረጃ ደግሞ ያለው በክርክር ላይ ነው ያለ ነው። ብሔራዊ ክርክር ሲደረግ ነበር። በፈረንጅ አቆጣጠር 1991 ጀምሮ ክርክር አለ። የመሬት ባለቤት ወይም የመሬት ባለቤትነት የማን ይሁን፣ የመንግስት ይሁን ወይስ የግል ይዞታ ይሁን የሚለው ባለፉት 25 ዓመታት ክርክር ነበረ። ስልጣን ያለው መንግስት ይሄ ነው ይለዋል። ሌሎች ተቃዋሚዎች ደግሞ ሌላ አስተሳሰብ አላቸው። ይሄ የመሬት ጉዳይ አሁንም አላለቅም። እንዲያውም በጣም በከፍተኛ እና የአካደሚክ ጥናት ሳይሆን የህዝቡን ኑሮ በሚነካና የሀገሪቱን ፖለቲካና ኢኮኖሚ በሚነካ መንገድ ፈንድቶ ያለ ነገር ነው የመሬት ጉዳይ። ስለዚህ ከፍተኛ ወሳኝ ሚና ያለው ነው ያልኩት አንዱ በዚህ ጉዳይ ላይ ነው። እስካሁን ድረስም አለ።
መሬትንና የመሬትን የተፈጥሮ ሀብቶችን ለመያዝ ብዙ ቅራኔዎችና ተቃርኖች በኢትዮጵያ ታሪክ ውስጥ ተፈጥረዋል። እስካሁንም ድረስ ተቃርኖ አልተፈታም ያሉት ፕሮፌሰር ህዝቅኤል ከዚህ አኳያ የኢትዮጵያ የቅርብ ጊዜ ታሪክን ብናይ የአብዮቱ ዋና መንስኤ መሬት እንደሆነ ይታወቃል ብለዋል። በዚሁ ርዕስ ላይ በቀጣይ ሀሳባቸውን ያካፈሉት ፕሮፌሰር ሰለሞን ጋሻው ሲሆኑ እርሳቸው ያቀረቡትንና በጥያቄና መልስ ውይይት ጊዜ የተነሱትን ሀሳቦች በሚቀጥለው ፕሮግራማችን ይዘን እንመለሳለን።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ባህልና ማህበረሰብ።
ከኪነ ጥበብ ባለሙያና ከሳይንስ ሰው ጋር የተያዘ ወግ ነው። ባህልና ማህበረሰብ ለምሽቱ ዞ የቀረበው ጥበብ፣ ባህልና አክብሮት በሚኖርባት የምዕራብ ካናዳዊቱ የካልጋሪ ከተማ ለማኅበረሰብ ጠቀሜታ ባበረከታቸው ልዩ ልዩ የቅብና ግዙፍ የግድግዳ ላይ ስዕሎቹ ለዕውቅናና ለአድናቆት የበቃ ወጣት ሰዓሊ ነው። ሲሳይ ሽመልስ ይባላል። ዝንባሌና የሚጋሩት የሕይወት ምልከታ ይበልጥ ያቀራረባቸው ይላቸዋል አሉላ። ሁለተኛውን እንግዳውን ዶክተር ጌታቸው አሰፋን ደግሞ ሲያስተዋውቅ በካልጋሪ ዩኒቨርሲቲ የተለያዩ ምርቶችና አገልግሎቶች በተፈጥሮ ላይ የሚያሳድሩትን ተጽዕኖ የሚያጠና የሳይንስ ዘርፍ ተመራማሪ ናቸው ዶክተር ጌታቸው። አንድም የወጣቱ ሥራዎች በማኅበረሰብ ውስጥ ተገቢውን አክብሮት እንዲያገኙ ያደረጉና ሁለትም የጥበቡ አድናቂና ዝንባሌ ያላቸው የሳይንስና የምርምር ሰው ናቸው። የውይይታቸው የመጀመሪያው ክፍል ነው።
ሳይ ሽመልስ የነጥበብ ባለሙያ፣ ዶክተር ጌታቸው በሬዲዮ ፕሮግራሞቻችን በሳይንስ ፕሮግራማችን የተደጋጋሚ እንግዳ ነዎት፣ አድማጮችም ያስታውሶታል ብዬ ያምናለሁ። ዛሬ ምክንያት የሆነን ከእርሶ ጋር የቀረበው የስነ ጥበብ ሰው ስለሆነ አንተ እያልኩ ነው። ሲሳይ ሽመልስ ድረገጽህን ለመጎብኘት እድል አግኝቻለሁ። በርከት ያሉ ግሩም ስራዎችህን ተመልክቻለሁ። እስኪ ስለ ስራዎችህ በመጠኑ በማስተዋወቅ እንጀምር።
አመሰግናለሁ አሉላ። አዎ፣ እኔ በመጀመሪያ ስዕል ነው የተማርኩት አዲስ አበባ የስነ ጥበብ ትምህርት ቤት። በኋላም በጀርመን ሀገር ደግሞ የግራፊክ ዲዛይን ትምህርት ተምሬያለሁ እና አሁን እንደ ሰዓሊም እንደ ግራፊክ ዲዛይን ባለሙያም ሆኜ ነው የምሰራ ያለሁት።
እነኚህ ቋሚ ንድፎችም ግዙፍ አካል ላይ ወይም ከተሰሩ በኋላ ሊሰቀሉ የሚችሉ ወይም ባለ ቋሚ ነገር ላይ የሚሰሩ ሚውራል በመባል የሚታወቁትንም የስነ ጥበብ ስራዎች ትሰራለህ እንደተረዳሁት?
በትክክል።
ለትውውቁ ያህል የስራዎችህን ጨረፍ እያደረግን እንመለከታለን። ይበልጡን በድረገጽ አፍሮ ካን አርት የሚል ነው፣ ካናዳ ለማለት በአጭሩ የተጻፈ ይመስለኛል። አፍሮ ካን አርት ዳካም በሚለው ድረገጽህ ላይ ስራዎችህ በህብረ ቀለማት አሸብርቀው ይታያሉ። ደመቅ ያሉ ብርቱካንማ ቀለማት ጎላ ብሎ የሚታይባቸው፣ ጥቁር ቀለማትን ወይንም ደግሞ የእርሳስ መሰሎችን የምናያለን። የኢትዮጵያን ባህል የሚያሳዩ ካለባበስ የመስቀል ቅርጾች ጋር የምናየውን ያህል ለየት ያሉም የግድም በኢትዮጵያ ያልተገደቡ ስራዎችን እንመለከታለን። እስኪ ይበልጡን ስለምትሰራቸው፣ ስለምታዘወትራቸው፣ መላልሰህ የምትጎበኛቸው ምንድን ነው? እንደው ደጋግመህ ስትሰራ ራስህን የምታገኘው?
ከበድ የሚል ጥያቄ ነው። ግን እንደው በእርግጥ ዋናው እዚህ ላይ የማየው ምንድን ነው ኢንስፓየር የሚያደርግ ወይም ደግሞ ወዴት አቅጣጫ ነው መንገዳቸው የማለት ስሜት አሉ ጥያቄ።
ልክ ነው
የሚገባኝ። ምንድን ነው በመሰረቱ ስነ ጥበብ ትምህርት ቤት በተማርኩ ጊዜ የእኛ የስነ ጥበብ ትምህርት ቤት በዛን ወቅት የአካዳሚክ የሆነ ወይም ደግሞ እንደዚህ የአካለ ምጣኔን የጠበቀ እንትን ምንድን ነው የሰውነት ፕሮፖርሽን ነው አናቶሚ ሁሉ በትክክል የተጠናበትን አስተማመር ያስተምር ነበር። ሪያሊዝም የሚባለውን አሁን ስሰማ ብዙ የተለያዩ መንገዶች ተፈቅደውበታል እና ያንን በጥንቃቄ ተምሬያለሁ ለአራት ዓመታት። ስለዚህ ብዙውን ስራዎቼ ወደ አካል ምጣኔ በተጠበቀ ወይም በትክክለኛ የህይወት ህይወት የሚመስል ወይም ወደ ህይወት አይነት አያያዝ ቅርበት ያላቸውን ስራዎች የመስራት ባህሪ ነበራቸው። ያንን ብዙ ሰራበት ነበር መጀመሪያ አካባቢ። በ2000 በአውሮፓውያን አቆጣጠር ወደ ጀርመን ሀገር ተጉዤ ሃኖቨር የምትባል ከተማ በነበረ ኤክስፖ ላይ የዓለም የንግድ ትርኢት ላይ የኢትዮጵያን ፓቪሊዮን ለማስዋብ እና ስራዎችን ለማሳየት እድሉን ሳገኝ እንድናቀርብ ከተጠየቅነው ወይም ከተሰጠን እድል አንጻር ሌሎች ሁኔታዎችንም የባህላዊ አሳሳሉንም ሌሎች የአፍሪካዊ የስዕል ዘይቤዎችንም የማጥናት የማወቅ የመቅረብ እድሉን አገኘሁኝ እና በዛ በኖርኩበት ወደ 10 ዓመት በሚጠጋ ያህል በቆየሁበት የጀርመን ቆይታዬ ኑሮዬ ይሄንን እንዳዳብር ሁኔታዎች
እድል ሰጡኝ።
ምክንያቱም እንደ አፍሪካዊ ሰዓሊ አፍሪካ የሚል ያንን የኛን ባህል የኛን ልማድ የሚያንጸባርቁ ስራዎች የማየት ጉጉት ስለነበረው ህዝቡ ወደዛ የበለጠ እያተኮርኩኝ መምጣት ጀመርኩኝ። እና ስራዎቼ በዚህ የተነሳ ሁለት አይነት ባህሪ ያላቸው ወደ አውሮፓውያን የስነ ጥበብ ዘይቤ ያዘነበሉ በአካዳሚ እንደ ነው የአስተማመር ስርዓት የሚታዩ ገምገም የሚችሉ ስራዎች እና እንደገናም ደግሞ ነጻ የሆነ አፍሪካዊ የሆነ መንፈስ ያለው በሌላ አባባል ትንሽ ልወጣ ያለ ነገር የሚመስሉ ስራዎችን አቻችዬ ነው እየሰሩ ያለሁት። ግን እነኝን ሁሉ ስሰራ ለእነኝ ሁሉ እንደ መሰረት ከኋላ ያለው ፍልስፍናዬ ፍቅር ነው። የምወደው ስዕል መስራቴ በቃ ለዚህ ዓለም የሚኖረኝን ፋይዳ የሚያገንልኝ የተለየ ግንኙነት የሚፈጥርልኝ ኢንስፓየር መሆንበት
የምትነቃቃበት ይበልጥም እንድትሰጥ ይበልጥም እንድታበረክት የሚያደርግህ ውስጥህ ያደረው ፍቅር ነው ያልከን ነው። ያ ፍቅር ለዓለም ለተፈጥሮ ዝርዝሩን ትነግረናለህ። በስራዎች ካየናቸው አለፍ ብለን እንሄዳለን። የአፍሪካ መንፈስ ያልከውን እናት አፍሪካ የሚል የስዕል ስራህን ጨምሮ አንዳንድ የተመለከትኳቸው አሉ። እስኪ የሳይንሱን ሰው እዚህ ስነ ጥበቡ ጋር ወዳመጣው ጉዳይ እንሂድ። ዶክተር ጌታቸው በመግቢያው እንዳስተዋወቅ ነው እርሶ በሳይንስ ፕሮግራሞቻችን ይታወቃሉ። በተፈጥሮ አካባቢ ጥናት ላይ ሰፊ ስራዎችን አበርክተዋል። የሲሳይ ስራ የማረከው ይመስላል ለእኛም ለትውውቁ ምክንያት የሆኑት በከተማችሁም ውስጥ እውቅና እንዲሰጠው የሚያበረክተው ስራ ቦታ እንዲሰጠው ምክንያት የሆኑ ይመስለኛል። እስኪ ያስረዱን፣ ምንድን ነው በሲሳይ ስራ ውስጥ የተማረኩበት? ምን ሳዩ? ስለ ሲሳይስ ምን ይነግሩናል?
ጥሩ። አሁን ሲሳይ ወይም የሲሳይ አይነት ሙያ ያላቸው ሰዎች ምናልባት ከማንኛውም ሙያ የበለጠ በተለይ በውጭ በምንኖርበት ጊዜ በሶስት መልኩ የጎላ ሚና ይጫወታሉ ብዬ አምናለሁ። አንዱ እንደምታውቀው በውጭ በምንኖርበት ሰዓት ድምፅ ወሳኝ ነው እና እነዚህ ባለሙያዎች የሚሰሩት ስራ የሚሰማ ድምጽ ይሆኑናል፣ አጠቃላይ ለማህበረሰቡ ማለት ነው። ለምሳሌ ለኢትዮጵያውያን፣ ለአፍሪካውያን ማለት ነው። የሚታዩም ገጽ ይሆናሉ። አሁን እንግዲህ ምናልባት በኋላ ትነጋገሩበታላችሁ። አሁን ሲሳይ የሰራው እና በቋሚነት ተሰቅሎ በዋና ከተማ በዋናው መንገድ ብዙ ሰዎች በሚያልፉበት በሚነዱበት መንገድ ላይ 4x5 የሆነ ሜትር 4x5 ሜትር የሆነ ስዕል አበርክቷል እና ይሄ በከተማው በሚታይበት ሰዓት ያው የሚታየው አፍሪካዊ የሚታየው ኢትዮጵያዊ ነው በዚህ ስዕል ማለት ነው። መታየት፣ መሰማት እነዚህ ደግሞ ካሉ ወደሚቀጥለው ወደ መሳተፍ ሊሄድ ይችላል ማህበረሰባችን ማለት ነው እና አርቲስት የሚሰራቸው ስራዎች በስልጠና የሚያበረክታቸው አስተዋጽኦዎች ምናልባት በኋላ ስትወያዩበት የሚነሳው የእውቅናው ጉዳይ ያ ሁሉ የእሱ ብቻ እና ለእሱ ስራ ብቻ ተወስኖ ነው የሚቀር ብያ ለወስደውም እኔ ለእኛም ለልጆቻችንም ድምጻቸው እንዲሰማ ገጻቸው እንዲታይ ብሎም ወደ መሳተፍ እንዲሄዱ ባሉበት ሀገር ባሉበት ማህበረሰብ ያንን አይነት ሚና እንዲጫወቱ ያደርጋል ብዬ ስለማምን ነው እና ሲሳይ በዛ በኩል ከድርሻው በላይ እየተጫወተ ነው ተጫውቷል ብዬ አምናለሁ እስካሁንም።
አድማጮች፣ የአሉላና እንግዶቹ የተጀመረ እንጂ አልተቋጨም። ሳምንት በቀጠሮ ታገኟቸዋላችሁ። ለአሁኑ ግን አሉላና እንግዶቹን የሥነ ጥበብ ባለሙያውን ሲሳይ ሽመልስንና ዶክተር ጌታቸው አሰፋን እናመሰግናለን።
መጨረሻም በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ሁለተኛው ጉባኤ ኬንያ ዋና ከተማ ናይሮቢ ላይ እየተካሄደ ነው። ጉባኤው እስከ ነገ አርብ የሚቀጥል ሲሆን የአየር ንብረት ለውጥ መብዛት በሰው ሕይወት ላይ እያደረሰ ያለውን ጎጂ ጫና አንስቶ በስፋት ተወያይቷል። በጉባኤው ላይ ገለጻ ያደረጉት የተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ ዋና ጸሐፊ አሺም ስታይነር ዓለማችን እያስመዘገበች ያለችውን እድገት ማስቀጠል ከፈለገች መጀመሪያ የአካባቢ ጥበቃ ስራን በተግባር መፈጸም አለባት ብለዋል። በጉባኤው ላይ የ173 ሀገሮች ልዑካን ሚኒስትሮችና ባለሙያዎች እየተሳተፉ ሲሆን የአየር ብክለት መቀነሳቸውን የተናገሩ ደግሞ ተሞክሯቸውን ለጉባኤው አካፍለዋል። ገልሞ ዳዊት ጉባኤው እየተካሄደ ካለበት ናይሮቢ ተጨማሪ ዘገባ አለው።
በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጥበቃ ጉባኤ በአለማችን የአየር ንብረት ለውጥና ደህንነት ጉዳዮች ላይ የሚነጋገረውን ሁለተኛ ጉባኤውን በናይሮቢ ላይ እያካሄደ ነው። በጉባኤው ላይ እስካሁን የቀረቡት ሪፖርቶችና ጥናቶች የአለማችን የተፈጥሮ አካባቢ ደህንነት አደጋ ላይ መሆኑን ያሳያሉ። በተፈጥሮ አካባቢ ብክለት ምክንያት በኢሲያና በአፍሪካ ቁጥሩ እጅግ የበዛ ሰው ለምግብና ለመጠጥ ውሃ እጥረት መዳረጉን ጉባኤው ጥናታዊ ማስረጃዎችን እያቀረበ እየተነጋገረ ነው። በተለይ የከተሞች አብዝቶ መበከል በየአመቱ ከ8 ሚሊዮን በላይ ሰው ለህልፈት እንዲዳረጉ እንደሚያደርግ በጉባኤው ላይ የወጣ ጥናታዊ ጽሑፎችን የያዘ መጽሔት ያስረዳል። ብክለቱን እያስከተሉ ካሉት ጠንቆች መካከል አላፊነት የጎደሉ የማገዶ አጠቃቀምና ሰደድ እሳት መሆናቸውንም ይህ ጥናት በስፋት አስቀምጧል። ሮብ ዲጆንግ በተባበሩት መንግስታት የተፈጥሮ አካባቢ ጉባኤ የትራንስፖርትና ጎጂ ውጤቶቹ ተከታታይ ክፍል አስተባባሪ ናቸው። በጉባኤው ላይ ጥናታዊ ጽሑፋቸውን ባቀረቡበት ወቅት ተጨባጭ ሁኔታ ብዙ መስራት እንዳለበት እንደሚያሳይ ተናግረዋል።
Why it is that we see almost a 10% increase of pollution in 5-6 years? Because the global action
ለምንድን ነው የብክለቱ መጠን በአምስትና በስድስት ዓመታት ውስጥ በአስር ከመቶ የጨመረው? በእኔ አስተያየት ማድረግ የሚገባንን በተግባር እየሰራን ባለመሆናችን ነው መልሶ። በእርግጥ መጠነኛ መሻሻል አለ። ከሀገሮች 70% የሚሆኑት የንጹሕ ኤነርጂ መርሃ ግብር አላቸው። ማገዶ ቆጣቢ ምድጃዎችን አነስተኛ ገቢ ላላቸው የህብረተሰብ አባላት ያዳርሳሉ። በተሽከርካሪ ቁጥጥር ትልቅ ችግር አለ። እኛ ግን በተቻለን መጠን ከተለያዩ መሪዎች ጋር በመስራት ለችግሩ መፍትሄ በማፈላለግ ላይ ነን። ለምሳሌ በምስራቅ አፍሪካ የድሮ የቤልጅግ መኪኖች ብክለት ጉዳይን ስናስብበት ነበር። የአካባቢው መሪዎች አንድ ላይ ሆነው ይህ ነገር ይብቃ በማለት ልክ እንደ አሜሪካና እንደ አውሮፓ የደረጃ ምደባ አውጥተዋል። ይህንን ሲያደርጉ የተለየ ወጪ አልጠየቃቸውም። አሁን ጥያቄው ሌሎች የአፍሪካ ሀገሮች መሪዎች ምን እያደረጉ ነው የሚል ነው። መልሱን የምናገኘው አሳሳቢ ሆኖ ነው። መሪዎቹ በቂ ጥረት እያደረጉ አይደሉም።
የምስራቅ አፍሪካ የጋራ ልማት ባለስልጣን አባል አገሮች በካይ በሆኑ የተሽከርካሪዎች ውጤት ዙሪያ ከሁለት ዓመት በፊት የጋራ የሕግ ማዕቀፍ ያወጡ ሲሆን የተለያዩ የአፍሪካ ሀገሮች ይህንን ተሞክሮ ቢጠቀሙ የከተሞቻቸውን የአየር ጥራት ደረጃን ማሻሻል እንደሚችሉ ጥናቱ ያብራራል። የዓለም የጤና ድርጅት ባወጣው የብክለት ደረጃ ስሟ አብዝታ በመበከሏ ሲጠራ የቆየችው የቻይና ዋና ከተማ ቤጂንግ በቴክኖሎጂ የተደገፈ የአየር ብክለት ለውጥ አሰራር በመተግበሯ ከዕለት ተዕለት ለውጥ እያሳየች መሆኗን የቻይና ልዑክ ፕሮፌሰር ሂኬብር በጉባኤው ላይ ተናግረዋል። ይሁን እንጂ አዳዲስ የቴክኖሎጂ ግኝቶች በወጡ ቁጥር የዓለማችን አየር ለብክለት ለሚጋለጥ አሁን ያለውን የተሽከርካሪዎችና የሌሎች በካይ ቴክኖሎጂ ውጤቶች ቁጥጥር መስፋት እንዳለበት በዩናይትድ ስቴትስ የአካባቢ ጥበቃ ቢሮ ምክትል ኃላፊ የሆኑት ዳንኤል ሬፍሴንደር ለጋዜጠኞች በሰጡት ማብራሪያ አስረድተዋል። እንደ የእንግሊዙ ዘ ኢንዲፔንደንት ጋዜጣ ዘገባ የህንድ ከተሞች በአየር ብክለት በቀዳሚነት ደረጃ ላይ ይገኛሉ። በተለይ ኒው ዴልሂ ከተማ ከመጠን በላይ በመበከሏ ብዙ ነዋሪዎቿ በዚህ ምክንያት እየሞቱ መሆኑንም ዘገባው ይጠቁማል። በህንድ አገር ለሁለት አዝመራ ጊዜ ዝናብ ባለመጣሉም ከ300 ሚሊዮን በላይ ዜጎቿ ለውሃ እጥረት ተጋልጠዋል። ክሪሽና ኩማር ዘህንዱ ለተባለ የህንድ ጋዜጣ የሚሰራ ጋዜጠኛ ነው። በእውን እያየንና በሪፖርቶች እየሰማን ያለነው ብዙም የሚጣጣም ስላልሆነ የተለያዩ ሀገሮች ፖሊሲ አስፈጻሚዎች እቅዶችን በፍጥነት ወደ መተግበር መግባት እንዳለባቸው ይመክራል።
ፖሊሲዎቹ ሲታዩ ጥሩ ናቸው። ነገር ግን ምን ያህል እየተተገበሩ ነው የሚል ጥያቄ ስናነሳ ልዩነቱ በጣም ሰፊ ነው እና ያ ልዩነት መቀነስ አለበት። ለምሳሌ በዚህ ሰበብ እየተከሰቱ ያሉት እንደ ድርቅና የዓለም የሙቀት መጠን መጨመር ከዚህ ሁኔታ ጋር የሚያያዙ ናቸው። ለምሳሌ ህንድ በ40 ዓመታት ውስጥ ደርሶባት የማያውቅ ድርቅ ነው አሁን የገጠማት። ምንም እንኳ ክስተቱ የተፈጥሮ ቢሆንም ተገቢ ጥንቃቄ አለመደረጉ መዘዙ እንዲባባስ ለማድረግ የራሱን አስተዋጽኦ አበርክቷል። ችግሩ በሰፊው ስላለ ፖሊሲ አውጪዎችና አስፈጻሚዎች በጥልቀት እንዲያውቁት መደረግ እንዳለበት ነው የሚገባኝ።
የአፍሪካና የኢሲያ ሀገሮች በንጹህ አየር፣ በዝናብ እጥረትና በድርቅ እየተገዱ በመሆናቸው መሪዎቻቸው ለነዚህ የብዙ ሰው ህይወት ማለፍ ምክንያት እየሆኑ ላሉ ችግሮች መፍትሄ እንዲሰጡ በተባበሩት መንግስታት ድርጅት የተፈጥሮ አካባቢ ጉባኤ ዋና ዳይሬክተር አሺም ስታነር ለጉባኤው ተናግረዋል። በተለይ አፍሪካ ላይ በደረሰው ድርቅ ኢትዮጵያ ውስጥ ብቻ ከ10 ሚሊዮን በላይ ሰው ለአጣዳፊ የምግብ እጥረት ተጋልጧል። ይህ መሰል ችግር በተደጋጋሚ እንዳይከሰት የአካባቢ አየር ብክለት የሚያስከትሉትን የተሽከርካሪዎች ጋዝ ልቀትን የመሳሰሉ ችግሮችን መቆጣጠር ተገቢ መሆኑን ሚስተር ስታይነር ያስረዳሉ።
Africa's mobility is very much premised on public transport.
የአፍሪካ የትራንስፖርት እንቅስቃሴ በብዙ በህዝብ ማመላለሻና የትራንስፖርት አገልግሎት አቅርቦት ላይ የተመሰረተ ነው። በቅርቡ ግን በየግል ተሽከርካሪው የሚንቀሳቀሰውም ሰው ቁጥር እየጨመረ ነው። ነገሩ ከፖለቲካ ውሳኔ ጋር የሚያያዝ ይሆናል እንጂ የአፍሪካ ሀገሮች ሁለገብ የትራንስፖርት ፖሊሲ ማውጣት መቻል አለባቸው። ሌላው የምርጫ ጉዳይ ነው። ለምሳሌ የአፍሪካ መሪዎች ከተሞቻቸው በኤሌክትሪክ ኃይል የሚንቀሳቀሱ ተሽከርካሪዎችን እንዳይጠቀሙ የሚከለክላቸው ጉዳይ አለ። ከቻይናና ከታይላንድ ሊያገኙት የሚችሉት ቴክኖሎጂ ነው እኮ። የግድ የምዕራቡን ቴክኖሎጂ መጠበቅ አይኖርባቸውም። ችግሩ የዋጋ አይደለም። የሰዎች ለአዲስ ምርጫ ዝግጁ አለመሆንና የሀገሮች መሪዎች በቂ ፖሊሲዎችን ተግባራዊ ለማድረግ የሚያስችል ሥራ አለማከናወናቸው ነው።
ጉባኤው በትላንት ውሎ በዱር እንስሳት ላይ እየተፈጸመ ስላለው ወንጀል እየተወያየ ሲሆን ከቅርብ ጊዜ ወዲህ በሕገ ወጥ አደን የተከሰሱ ሰዎች ተገቢውን ቅጣት እንዲያገኙ በተለይ የአፍሪካና የኢሲያ መንግስታት መሪዎች በስፋትና በብርታት መስራት እንዳለባቸው አሳስበዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ኢትዮጵያ በክፋቱ ባለፉ 50 ዓመታት አጋጥሟት የማያውቅ ዐይነት ድርቅ ደርሶባታል ብሏል የዛሬው ርዕሰ አንቀጽ። ይህ ኤልኒኞ አመጣሽ ድርቅ ከ90 ሚሊዮን ሕዝቧ የበዛው ዝናብ ጠብቆ የሚኖር ገበሬ የሆነባትን ሀገር ሁለት ተከታታይ የሰብል ወቅቶችን ያመከነባት መሆኑን ርዕሰ አንቀጹ ያስታውስና በድርቁ እጅግ በተጎዱ አካባቢዎች የአዝመራውና የሰብሉ ዐይነት ሁሉ መጥፋቱን ይናገራል። ሰብል አልተነሳም ማለት ደግሞ አለ ይኸው ርዕሰ አንቀጽ፣ ለሰው ቀለብ ለእንስሳቱም መኖ የለም ማለት ነው። በዚህም ምክንያት በመቶ ሺዎች የሚቆጠር ከብትና አጋሰስ ያልቃል። ርዕሰ አንቀጹ መልእክቱን ሲቀጥል እንዲህ ብሏል። ሚያዝያ ውስጥ በተከታታይ የጣለው ዶፍ እንደ ሲሚንቶ የደረቀውን መሬት በበረቱ የጎርፍ መጥለቅለቅ አደጋዎች አለበሰውና በሺዎች የሚቆጠሩ ሰዎችን ከየቀያቸው አፈናቀለ። ዛሬ ከ10 እስከ 20 ሚሊዮን የሚሆኑ ኢትዮጵያውያን እርዳታ ፈላጊ ናቸው። 435,000 ሕፃናት እጅግ አጣዳፊ ለሆነ የበረታ የምግብ እጥረት ተዳርገዋል። ወደ 2,500,000 የሚሆኑ ሕፃናት፣ ነፍሰ ጡሮችና አጥቢ እናቶች ተጨማሪና አልሚ ምግቦች ያስፈልጓቸዋል። ዩናይትድ ስቴትስ ቀደም ሲል ለኢትዮጵያ ከሰጠችው የ570 ሚሊዮን ዶላር ድጋፍ በተጨማሪ የ128 ሚሊዮን ዶላር እርዳታ መስጠቷን የውጭ ጉዳይ መስሪያ ቤቷ የዲሞክራሲ የግጭቶችና የሰብአዊ ጉዳዮች ተጠባባቂ ረዳት አስተዳዳሪ ቶማስ ስቶል አስታውቀዋል። ሚስተር ስቶል ስለ እርዳታው ሲናገሩ ድርቁ ወደ ሰብአዊ አደጋነት እንዳይለወጥ ዩናይትድ ስቴትስ ከኢትዮጵያ ጋር ለመስራት ያላትን ቁርጠኝነት ያሳያል ማለታቸውን ርዕሰ አንቀጹ አመልክቷል። ገንዘቡ የምግብ እርዳታ፣ ደህንነቱ የተጠበቀ የመጠጥ ውሃና የተመጣጠነ ምግብ ማቅረብን፣ ተንቀሳቃሽ የጤና ቡድኖችን ማሰማራትን፣ ዘር ማደልን ጨምሮ መሠረታዊ ሰብአዊ ድጋፎችን ለማቅረብ ጉዳይ እንደሚውል ርዕሰ አንቀጹ ጠቁሞ ይህ የአሁኑ የዩናይትድ ስቴትስ እርዳታ እጅግ አሳሳቢ በሆኑት መጪ 3 ወራት ምግብ ለማቅረብ እንደሚረዳ አስታውቋል። በእርግጥ እጅግ ብዙ ተጨማሪ ድጋፍ ያስፈልጋል ብሏል ርዕሰ አንቀጹ። ኢትዮጵያ የጠየቀችው የ1,400,000,000 ዶላር እርዳታ መሆኑንም ጠቁሟል። ርዕሰ አንቀጹ መልእክቱን ሲያጠቃልል እንዲህ አለ። ዩናይትድ ስቴትስ ለኢትዮጵያ ሕዝብ እጅግ አስፈላጊ የሆነውን እርዳታ እየሰጠች ነው። ወዳጆቻችን ሁሉም ይህንን ወደ ሰብአዊ አደጋነት ሊለወጥ የሚችል ስጋት ለማስቀረት እጆቻቸውን እንዲያስተባብሩ ጥሪያችንን እናሰማለን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
Yeah. የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐዬ ነን። ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚቀርብ ዝግጅት ይቀጥላል። The Voice of America.